ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ለምሳሌ ህዝብን ለመድረስ ነው እንደዚህ እንቅስቃሴዎች ይባላል። ግን አስቸኳይ ጊዜ አዋጅ ቢነሳኮ ብዙ ሁሉንም ህዝብ እዚሁ አዲስ አበባ ቁጭ ብሎ መድረስ ይቻላል።
ነጻነት በተሞላበት መልኩ ህዝብንም ሳይፈራ እንዲናገር በመጋበዝ ይህንን ችግር ያቀዘቀዙት ይመስላል። ይሄ ራሱ ትልቅ ውጤት ነው ብዬ ነው ገምተው።
የመጀመሪያው የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ሲሆኑ እርሳቸውን ተከትሎ የተሰሙት ደግሞ የኢኒሼቲቭ አፍሪካ ዳይሬክተር እናም የቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዝዳንት አቶ ክቡር ገና ናቸው። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ወር በላይ የሥራ ክንዋኔዎቻቸውን አስመልክቶ ከሰጧቸው አስተያየቶች የተወሰደ ነው። ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ንክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች ይዘዋል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘው ከዛሬ ሰኞ ሚያዝያ 29 2010 ዓ.ም ስርጭታችን ጋር የምናስተናግዳችሁ ያዳኝ ፍሳዬና
እኔም አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከቴክኒሻኑ ቮይቴክ ዞርኛክ ጋር እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ኢትዮጵያና ኬንያ በሁለቱ ሀገሮች መካከል ያለውን ልዩ ቦታ የሚሰጠው ስምምነት ፍጥነት ባለው መልክ ተግባራዊ ለማድረግ ተስማምተዋል። ይህ ስምምነት ለዜጎቻቸው የኢኮኖሚና የጸጥታ ደህንነት ጥቅም ያስገኛል ተብሎ ይታመናል። ኢትዮጵያና ኬንያ በከፍተኛ ደረጃ ለመተባበር የሚያስችላቸው የጋራ ኮሚሽን መስርተዋል። በኢትዮጵያ ከተማ ሞያሌ ላይ አንድ የድንበር ጣቢያ መመስረቱ በሁለቱ ሀገሮች መካከል የሰዎችና የእቃዎች ዝውውር እንዲሻሻል አድርጓል። ይሁንና የሁለቱም ሀገሮች ህዝቦች ከዚህ ከልዩ ግንኙነት ለመጠቀም እንዲችሉ ግልጽ የጊዜና የማዳረስ መስመር እንዲኖር ያስፈልጋል ሲሉ የኬንያው ፕሬዝደንት ኡሁሩ ኬንያታ አስገንዝበዋል። ፕሬዝዳንቱ ይህን ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኬንያን በጎበኙበት ወቅት ነው። ሁለቱ መሪዎች ሀገሮቻቸው ስለተስማሙበት የመብራት ኃይል ግዢ ጉዳይ ተግባራዊ ስለማድረግ እንደተነጋገሩም ታውቋል።
ባለፈው ቅዳሜ በሰሜን ምስራቅ ናይጄሪያ በታጠቁ ሽፍቶችና በመንደር ነዋሪዎች መካከል በተካሄደ ግጭት 45 ሰዎች መገደላቸው ተዘገበ። ከሽፍቶቹ ካዱና በተባለው ሰሜናዊ ክፍለ ግዛት በሚገኘው ጓስካ ድንበር ላይ ጥቃት መክፈታቸው የአካባቢው ጥበቃ ኃይል አባል የሆኑ ሰው ተናግረዋል። ሽፍቶቹን የጥበቃ ኃይሉን በማጥቃት በልጆች ላይም ተኩስ መክፈታቸው ተዘግቧል። መኖሪያ ቤቶችን በእሳት አጋይተዋል። ማንነቱ ያልተገለጸው የጥበቃ አባል አጥቂዎቹ በአቅራቢያው ከሚገኙ ዘንፋራ ክፍለ ግዛት የመጡ መሆናቸውን አመልክቷል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት የተካሄደው የምርጫ ዘመቻቸው ከሩሲያ ጋር ግንኙነት ይኖረው እንደሆነ ለማጣራት የሚደረገው ምርመራ ተአማኒነት እያጣ ነው ሲሉ ዛሬ ተናግረዋል። ዛሬ በትዊተር ባስተላለፏቸው አራት መልእክቶች ሞስኮ በምርጫው ሂደት እጇን አስገብታ እንደሆነ፣ ዶናልድ ትራምፕም ከአንድ ዓመት በፊት ጄምስ ኮሚን ከስራ ሲያባረሩ የምርመራ ሂደቱን ለማሰናከል ሞክረው እንደሆነ በመመርመር ላይ ያሉትን ሮበርት ሙለርን አጣጥለዋል። ሙለር ምርመራውን እንዲመሩ ከመሰየማቸው በፊት ጄምስ ኮሚ ምርመራውን ይመሩ እንደነበር የሚታወቅ ነው።
በሌላ የዩናይትድ ስቴትስ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ማዕከላዊ ስለላ ድርጅት ሲአይኤ ኃላፊ እንዲሆኑ ያቀረቧቸውን ጂና ሀስፐል ተቃውሞ የበረታባቸው በአሸባሪነት ላይ ጠንካራ አቋም ስላላቸው ነው ብለዋል። ፕሬዚዳንቱ ዛሬ ማለዳ ይህን መልእክት በትዊተር አማካኝነት ያስተላለፉት ሀስፐል ስማቸው ከስያሜ ወይም ከእጩነቱ እንዲወጣ ባለፈው ሳምንት እንደጠየቁ በዜና ከተሰማ በኋላ ነው። ስማቸውን ለማስወጣት የፈለጉት በአሸባሪነት በሚጠረጠሩ ሰዎች በሚደረግ ጠንካራ ምርመራ ላይ የነበራቸው ሚና የዋይት ሀውስ ባለስልጣናቶች ስላሳሰበ ነው ተብሏል። ዋሽንግተን ፖስት ጋዜጣ በዘገበው መሰረትም በሀገሪቱ የህግ መወሰኛው ምክር ቤት የሚቀርብባቸው ከባድ ጥያቄ የሲአይኤን ብቻ ሳይሆን የራሳቸውንም ስም የሚያጠፋ ሊሆን ይችላል የሚል ስጋት ስላላቸው ነው ተብሏል። ሀስፐል በአሁኑ ወቅት የሲአይኤ ምክትል ስራ አስኪያጅ ናቸው። ለ33 ዓመታት ያህልም በስለላው አገልግሎት ተሰማርተው ቆይተዋል። በሀገሪቱ ምክር ቤት የሚቀርብባቸው ጥያቄ በመጪው ረቡዕ ይጀምራል።
አድማጮች ዜና የምትተላልፉላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአራተኛ ጊዜ በፕሬዝዳንትነት ለማገልገል ዛሬ ቃለ መሐላ ፈጽሟል። ለ18 ዓመታት ያህል በስልጣን የቆዩት ፑቲን የውጭ ፖሊሲው ቀጣይነት እንዲኖረውና የሀገሪቱን ብልጽግና ለማዳበር ጥረት ለማድረግ ቃል ገብተዋል። የእርሳቸው አስተዳደር የሀገሪቱን ክብር መልሷል ሲሉ በቃለ መሐላው ስነ ስርዓት ተናግረዋል። እንደ ሀገር መሪ የሩሲያ ጥንካሬና ብልጽግና እንዲበዛ የተቻለኝን ሁሉ አደርጋለሁ ብለዋል። ህይወቴና የሥራዬ ዓላማ የእናት ሀገሬን ህዝብ ማገልገል ነው በማለትም በሩሲያ ፖለቲከኞችና የባህል ልሂቃን ለተሞላው የክረምሊን ቤተ መንግስት አዳራሽ አስገንዝበዋል። የፕሬዝዳንትነቱን ቦታ በሁለት የስልጣን ጊዜ የሚገድበው የሀገሪቱ ህገ መንግስት ካልተቀየረ በስተቀር ለአምስተኛ ጊዜ ሊወዳደሩ አይችሉም።
የብሪታንያ ውጭ ጉዳይ ሚኒስትር የዩናይትድ ስቴትስ የኢራንን የኒውክሌር ፕሮግራም ለመገደብ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም ከተደረሰው ስምምነት እንዳትወጣ የማሳመን ጥረት ለማድረግ ተዘጋጅተዋል። ቦሪስ ጆንሰን ዛሬ ከአሜሪካው ምክትል ፕሬዚዳንት ማይክ ፔንሰን እና ከብሔራዊ የጸጥታ ጉዳይ አማካሪ ጆን ቦልተን ጋር ተገናኝተው ሲነጋገሩ የኢራን ጉዳይ ዋና አጀንዳቸው እንደሚሆንም ጽፈት ቤታቸው ጠቁሟል። ብሪታንያ የዩናይትድ ስቴትስ እና የአውሮፓ አጋሮች መካከለኛው ምስራቅን የሚያሰጋውን የኢራን ተግባርን ለመቋቋም በምናደርገው ጥረት በአንድነት ቆመዋል ብለዋል የብሪታንያ ውጭ ጉዳይ ሚኒስትር። ኢራን ለህዝብ አላህ የምታደርገው ድጋፍ አደገኛው የሚሳኤል ፕሮግራሟን፣ ያማን ያሉትን ሁቲ አማጽያንን የማስታጠቅ ተግባሯንም እንቃወማለን ሲሉም ቦሪስ ጆንሰን አክለዋል። አድማጮች፣ በመጨረሻም ዜና አረብት። ኢትዮጵያ ቀደሚ በህብረተሰባዊነት አብብ ይለምኒ። በዘመነ ደርግ የዚህ የኢትዮጵያ ህዝብ መዝሙር የግጥሙ ደራሲ አሰፋ ገብረ ማርያም ተሰማ ትናንት እሁድ ማለዳ ከዚህ ዓለም በሞት ተለይተዋል። በብዙዎች ዘንድ እስከናያታቸው አሰፋ ገብረ ማርያም ተሰማ በመባል የሚጠሩትና ራሳቸውንም በዚያው አጠራር በእንግሊዝኛው አሰፋ GMT በሚል የሚያስተዋውቁት ደራሲና መምህር አሰፋ በተወለዱ በ82 ዓመታቸው ነው ላስ ቬጋስ ከተማ ውስጥ በመኖሪያ ቤታቸው ያረፉት። ከአባታቸው ከአቶ ገብረ ማርያምና ከእናታቸው ከወይዘሮ ተዋበች የተወለዱት ደራሲና መምህሩ አሰፋ ገብረ ማርያም ከባለቤታቸው ወይዘሮ አልማዝ በቀለ ጉደታ ጋር ከመሰረቱት ጋብቻ 4 ልጆችን አፍርተዋል። አቶ አሰፋ ገብረ ማርያም ተሰማ የ6 ልጆች አያትና የአንድ ልጅ ቅም አያትም ነበሩ። የቬጋስ ነዋሪ መሆናቸውን ለመግለጽ በሚጽፏቸው ማስታወሻዎች መጨረሻ ላይ ሁሉ አሰፋ ገብረ ማርያም ተሰማ ከሳቱ ከተማ ብለው ይፈርሙ ወይም መፈረም ይቀናቸው እንደነበርም ደብዳቤዎቻቸውን ያነበቡ ያውቋቸዋል። ካበረከቱት አስተዋጽኦ በተጨማሪም በአጎረዳድነታቸው የሚታወቁት የአቶ አሰፋ ገብረ ማርያም ተሰማ የቀብር ስነ ስርዓት በመጪው እሁድ እዚያው ላስ ቬጋስ ውስጥ ቤተሰቦቻቸው፣ ወዳጅ ዘመድና ጓደኞቻቸው በተገኙበት እንደሚፈጸም ከቤተሰብ ያገኘነው መረጃ አመልክቷል። አድማጮች፣ የአቶ አሰፋ ገብረ ማርያምን የህይወትና ስራ ወደፊት በምናቀርበው ፕሮግራም እንዘከራለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ተሳየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሂድ።
አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አንድ ወር ያተኮሩበትን ከህዝብ ጋር የመወያየት አጀንዳ ገንቢ ሲሉ የገለጹት የተቃዋሚ መሪዎችና የቀድሞ ፓርላማ አባላት ፊታቸውን ወደ ሌሎች አንገብጋቢ ወዳሏቸው ጉዳዮች እንደሚመልሱም ተስፋቸውን አመልክተዋል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ወደ ጠቅላይ ሚኒስትርነቱ ኃላፊነት ከመጡም ከአንድ ወር በላይ አልፏቸዋል። እስክንድር ፍሬው የተወሰኑ አስተያየቶችን አሰባስቦ ተከታዩን አጠናቅሯል።
ካንዶር በፊት ወደ ከፍተኛው የመንግስት ኃላፊነት የመጡት የጠቅላይ ሚኒስትር ዶክተር አብይ አህመድ እንቅስቃሴዎች በትኩረት እየተጠኑ በቅርበት እየተገመገሙ ቀጥለዋል። ዶክተር አብይ ወደ ከፍተኛው የመንግስት ስልጣን የመጡት አገሪቱ በከፍተኛ አጣብቂኝ ውስጥ በነበረችበት ወቅት ነው። በርሳቸው ላይ ተስፋ የጣሉ በርካቶችም በችግሩ ስፋት መጠለውት ይተባባሉ። እናም በርሳቸው ላይ እምነት የጣሉ ወደዚህ ኃላፊነት መምጣታቸውን ባውን ታይጎን የተቀበሉ በተለያየ ጉራ የተሰለፉ ኢትዮጵያውያን ሁሌም አስተያየት አላቸው። ከዚህ አንጻር የጠቅላይ ሚኒስትሩን የአንድ ወር እንቅስቃሴ እንዴት ገመገሙት በማለት ለዛሬ የተወሰኑትን አነጋግሬያለሁ። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ የመጀመሪያው አስተያየት ሰጪ ናቸው።
የሚያደርጓቸው ንግግሮች በየቦታው ያሉ ጉብኝቶች መልካም ናቸው። ግን ደግሞ የነበረው አንገብጋቢ ጥያቄ ስለሚያስገድድ አፋጣኝ ግልጽና ደፋር ውሳኔዎችን የሚጠይቁ አሉና እነሱን አልነኳቸውም። ዝም ብለው ዳርዳራቸው ነው የሚዘሯቸው።
እስካሁን አልነኳቸው።
ለምሳሌ ህዝብን ለመድረስ ነው እንደዚህ እንቅስቃሴዎች ይባላል። ግን አስቸኳይ ጊዜዎች ቢነሳቆ ብዙ ሁሉንም ህዝብ እዚሁ አዲስ አበባ ቁጭ ብሎ መድረስ ይቻላል። ሁሉንም የፖለቲካ እስረኞች ቁጥቁጥ ሳይሆን ሁሉም እንዲለቀቁ። ምክንያቱም አሁን ሃይ ፕሮፋይል ይሆን ወይም ትልልቅ ስም ያላቸው ፖለቲከኞች፣ ጋዜጠኞች ይፈቱ እንጂ የሰማያዊም የአንድነትም የመያድም አባላት አሉ አሁን። ስለዚህ ተግባራዊ እንቅስቃሴዎች ላይ እውነት ለመናገር ብዙ ይቀራል። ግን ደግሞ የሚደረጉት ውይይቶች፣ ንግግሮች ደግሞ ተስፋ ሰጪ ናቸው ብሎ መናገር ይቻላል።
ጠቅላይ ሚኒስትሩ በተለያዩ ክልሎች በመገኘት ከነዋሪዎች ተወካዮች ጋር መወያየታቸውን በተመሳሳይ ገንቢ ሲሉ የገለጹት የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስም አንገብጋቢ የሚባሉ ሌሎች ጉዳዮችንም እንዲመለከቱ ይጠብቃሉ። ፕሮፌሰር በየነ ጴጥሮስን ያነጋገርኳቸው ወደ ደቡብ ኢትዮጵያ በመጓዝ ላይ እንዳሉ በስልክ ነው።
አካባቢው ካለው ህዝብ ጋር ለመታወቅ ያደረጉት ጥረት በገንቢነት የሚወሰድ ነው። ግን እንግዲህ በአግባብ እየተወጡ እንዳሉ ነው እየተገነዘብን ያለ ነው። እንግዲህ ብዙም የሚያጓጉ ጉዳዮች ላይ ቃል እየገቡ ናቸው። ይሄ ደግሞ የማይሳካ ከሆነ ኢትዮጵያ ህዝብ እንዳያዝንባቸው ፍርሃት አለኝ። ከኛም ከፖለቲካው አንጻር እሳቸው መልስ እንሰጥባቸዋለን የሚሏቸው ጉዳዮች በኢህአዴግ የፖለቲካ መስመር ተተብትቦ ተግባር ላይ ለመዋል እንዳያስቸግራቸው ስጋት አለኝ። ከእርምጃዎች አንጻር ሚዛንም የሚደፉ እርምጃዎች እየወሰዱ ነው። ወደ የክልሉ ሁሉ ሲንቀሳቀሱ የነበሩት ማለት አልችልም። በእኛ በኩል ስንጠብቅ የነበረው ይህንን በሚሊዮን የሚቆጠር የተፈናቀለን ህዝብ መልሰው ተፈናቅሎ የወጣበት ያቋቁሙታል፣ ይህንን የመጀመሪያ እርምጃ አድርገው ይወስዳሉ የሚል ጉጉት ነበረን። ይሄ እንዳልሆነ ስናይ የቀሩትም ቃል የሚገባቸው ጉዳዮች እንደዚሁ አስቸጋሪ እንዳይሆኑ ስጋት አለን እና ይህንን የተፈናቀለውን ወደ ተፈናቀለበት ቤት ቀየው ንብረቱ መመለስ አለባቸው። ይህንን እርምጃ ወስደው ማየት ነው የምንፈልገው። ከሁሉም ነገር በፊት ብዙ እንደምታ ስላለው ነው።
የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ የአሁኑን ጠቅላይ ሚኒስትር በፓርላማ አባልነት ጭምር ያውቋቸዋል። የኚህ ጠቅላይ ሚኒስትር የአንድ ወር የስልጣን ጊዜ ለቀጣይ ስራዎች መሰረት መጣሉን ያምናሉ። ለቀጣይ ስራዎች ሁሉ መሰረቱ ሰላም መሆኑን በማስታወስ
እኔ ምክር ቤት እያሉ አውቃቸዋለሁ። ሁሉም ባቢ ናቸው። ተዘጋጅተው ነው የሚገቡት። በዚያ ደረጃ አውቃቸዋለሁ። ይሄ የእውቀት ችግር ምንም እንደማይገጥማቸው አውቃለሁ። ግን ማለትም ችግር እንዴት ይወጡታል? ትልቅ ፈተና ነው የሚል ስጋት ነበረኝ። በእርግጥ ከገቡበት ጊዜ አንስቶ ትልቅ ቀዳሚ ያደረጉት ህዝቡን ማረጋጋት፣ ወደ አንድ ማምጣት ነበር። ከአንድ ክልል ተገኝተው በሄዱበት ሁሉ የኢትዮጵያ ልጅ የኢትዮጵያ መሪ መሆናቸውን እያረጋገጡ ህዝቡም እየተቀበላቸው አላማቸውንም እያስረዱ ህዝቡ እየተረጋጋ ወደ ዕለት ተዕለት ኑሮው እየተመለሰ ስራውን እየሰራ በሀገሪቱ ላይ መረጋጋት እየታየ ነው። ይሄ ትልቅ ለውጥ ነው። በዚያ መሃል አንዳንድ ሰዎች ለምን አሁን ውጤት አይመጣም? ለምን አሁን ለውጥ አይመጡም? ለምንድን ነው የጉብኝት ንግግር ብቻ የሚባል ነገር ሰማለ? ይሄ ትክክል አይደለም። ለምን? በመጀመሪያ ደረጃ ውጤት ለማምጣት የራስን እቅድ ከመሪ እቅድ ጋር አገናኝቶ ከሀገሪቱ መሪ እቅድ ጋር አገናኝቶ ሪቫይዝ የሚደረግ ከሆነም ሪቫይዝ አድርጎ ከልሶ ማየት ወደ ወረቀት ማሳረፍ ይሄ ራሱ ረጅም ጊዜ ይፈጃል ወራቶችን ይፈጃል በትንሹ አሁን አንድ ወር ነው በዚህ ውስጥ ለውጣምጣ ማለት ተገቢ አይደለም ደሞ በሌላ በኩል ሰላሙ ራሱ ለውጥ አይደለም ወይ መረጋጋቱ ራሱ ለውጥ አይደለም ወይ እንቀዳን ከምንም በላይ እኮ ቀዳሚ ጉዳይ ሰላም ነው እንደዚያም ሲባል ሌላውን ስራ ተተውታል ማለት አይደለም እሳቸው በሄዱበት እኮ ካቢኔ አላቸው ጠቅላይ ሚኒስትር ጽህፈት ቤት አላቸው እያንዳንዱ ስራ ተከፋፍሎም እኮ ይይዛሉ የግድ ጠቅላይ ሚኒስትሩ አንዱን ስራ አከፋፍሎ መስራት የሚገባቸውን ሰዎች ስሩ ይሄን ብለው ትዕዛዝ ሰጥተው አስተማርተው ነው የሚሄዱት እንጂ ዝም ብለው አይሄዱም እና መቅደም ያለበትን ትክክለኛ ስራ ነው ጀመሩት በእኔ እምነት እጅግ በጣም ትክክለኛ የሆነ ስራ ነው ጀመሩት ለውጡም እየታየ ነው
የኢኒሼቲቭ አፍሪካ ዳይሬክተር አቶ ከቡርገና የቀድሞው የአዲስ አበባና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤቶች ፕሬዝዳንት በመሆንም አገልግለዋል። የኢትዮጵያን ወቅታዊ ጉዳዮች በተመለከተ በሚያወጧቸው ጽሑፎችም ይታወቃሉ። እሳቸውም እንደዚሁ የጠቅላይ ሚኒስትሩ የአንድ ወር ጊዜ ለቀጣይ ስራ መሰረት የተጣለበት እንደሆነ ያምናሉ።
እንግዲህ ወደኋላ ሄደን መመልከት ይኖርብናል። ከአንድ ወር በፊት እንዴት ነበር ከተማው አገሩ እና እንደሚታሰበው አንድ ምርጫው ከመካሄዱ በፊት ስጋት ነበረ ረብሻ ይከተናል አይከተልም የአስቸኳይ ጊዜ አዋጅ ገና መታወጁ ነበረ የእስረኛ መለቀቅ አለመለቀቅ ትልቅ አከራካሪ ነበረ እና በአብዛኛው ሲታይ የንግድ ህብረተሰቡም እንደዚሁ ስራውን ያቀዘቀዘበት ወቅት ነበረ አጠቃላይ የህዝቡ ስሜት ከስጋት ጋር የተያያዘ ነበረ አሁን ከ30 ቀን በኋላ እንግዲህ አሁን በየቦታው ሄደው ህዝብን ለማረጋጋት መሞከራቸው ህዝብን ለማንጋገር መሞከራቸው በተለይም እንደው ባካሄዱም ራሱ ትንሽ ለየት የሚል ነጻነት በተሞላበት መልኩ ህዝብንም ሳይፈራ እንዲናገር በመጋበዝ ይህንን ችግር ያቀዘቀዙት ይመስላል ይሄ ራሱ ትልቅ ውጤት ነው ብዬ ነው ገምተው ስለዚህ በዛ መልኩ ምስር ይሄ 30 ቀን ውጤት በጣም የሚያስደስትና ያገሪቷን ተስፋ ሊያሰጥ የሚችል ጎዳና ላይ እንዳስቀመጡት አይነት ሆኖ ነው መታየት ያለበት።
በተለያዩ ክልሎች ከሚገኙ ነዋሪዎች ተወካዮች ጋር በተከታታይ ያደረጉት ውይይት የጠቅላይ ሚኒስትር አብይ የመጀመሪያው ትኩረት ነበር። እስካሁን በአዲስ አበባና በስድስት ክልሎች ጉብኝት አድርገዋል። በቀጣይነትም ወደ ቀሩት 3 ክልሎች እንደሚሄዱ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር ፍሬውን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ርዕስ እንሻገር። በደቡብ ኦሮሚያ ለገደምቢ የሚገኘው የሚድሮክ ኩባንያ የወርቅ ማዕድን ስራ የሚለቀው ኬሚካል በአካባቢው ህብረተሰብ ላይ ያደረሰውን ጉዳት በመቃወም ዛሬ የሻኪሶ ነዋሪዎች አደባባይ ወጥተዋል። የስራ ማቆም አድማ መደረጉንም ምንጮች አመልክተዋል። መንግስት ባስቸኳይ መፍትሄ ለመስጠት ቃል መግባቱን የገለጹት የከተማይቱ ከንቲባ ናቸው። ለአሜሪካ ድምጽ በሰጡት ቃል መለስካቸው አምሃ ዝርዝሩን ይዟል።
አንድ ስሙ ይፋ እንዳይሆን ያስጠነቀቀ የቪኦኤ ምንጭ ሰርፉ ዛሬ ከጧቱ 2:45 እንደጀመረና እስከ 40,000 የሚደርስ የሻኪሶ ከተማ ህዝብ ተሳትፎበታል ብሏል። ልዩ ልዩ መፈክሮችንም ሲያሰማ እንደነበረ ገልጿል። በሰላማዊ ሰልፈኛው ህዝብ ከተነሱ መፈክሮች አንዳንዶችን እንዲጠቅስልኝ ጠየቅኩት።
በርካታ ጥያቄዎች ናቸው የተነሱት። የማንነት ጉዳይ ሳይሆን እዚህ ጋር የመኖርና ያለመኖር ነው። የፖለቲካ ጥያቄ አንዳችም የተነሳ አይደለም። ከዚህ በፊት ጉጂ የጉጂ ኦሮሞ ምንም አይነት በማስተላቸው ቆማዛ አይነት ወርድ ማስተዋል የአካል ጉዳት ታይቶ አይታወቅም። አሁን የተከበሩ መከላከያ ሚኒስቴር ሞቱማ መቃቢያ መስራት ላይ አይተው እንባቸውን አፍሰው ነው ሄዱት። ወደ 41 ህጻናት ተሰብስበው አካል ጉዳተኞችን አይተዋል።
መቼ ነበር የመጡት?
ከትላንት በስቲያ ነው የመጡት። ለ27 ማለት ነው። እና እሳቸውም በግልጽ ተናግሯል። እኛ ህዝባችን ሊያስታወሰ ያለው የራሳችን ሰው መሆኑን አስረድተው ነው።
ህዝቡ ለመንግስት ያቀረበው ጥያቄ ግልጽ ነው ያለው ይኸው ምንጫችን ዛሬ የስራ ማቆም አድማ እንደነበረም ተናግሯል።
ሌላ ጉዳይ አይደለም። ሳና ህድም የሚባለው ኬሚካል ይቁምልን ለአስር አመት አይደለም ለአስር ደቂቃ መቀጠል የለበት የሚል አቋም ነው።
አሁን ስራ እየተሰራ አይደለም ማለት ነው?
አዎ፣ ሁላችንም የመንግስት ሴክተሮችን ሙሉ ወጥተዋል። ተማሪ ሙሉ ወጥተዋል። እንዲሁም በሚድሮክ ድርጅት ውስጥ ያሉ የተለያዩ ሴክተሮች ትላንትና አዳር ገብተው ነበረ። እነሱ ወጥተዋል። ፋብሪካው ስራ እንደቀጠለ ነው፣ ግን ሰራተኛ መስራት ይቷል።
እስከ መቼ ነው ይሄ ስራ ማቆም የሚቀጥለው? እስከ መቼ ነው የሚቀጥለው ይሄ ስራ ማቆም?
ያው እንግዲህ መፍትሄ ሲሰጠን ነው። ባሱካይ ፋብሪካ ምንም መፍትሄ ሲሰጠን ነው። ሁሉ ካለ ህዝቡ ምንም አይነት ፍራም ሆነ ወዲ ወደ እንደባይ ነው። ስለዚህ ምን ወደሞ አሁን የሚጆ ሰራተኞችን ከኛ ጎን ነው ሶማል ከዚህ ጎን ነው ሶማል ስራ ማቆም አድማ አይነት ነገር ነው።
የሻኪሶ ከተማ አስተዳደር ከንቲባ አቶ አሬሬ ዋሬ ሰላማዊ ሰልፍ እንደነበረ አረጋግጠዋል። አክለውም ተመሳሳይ ሰላማዊ ሰልፍ ከዚህ በፊትም እንደተካሄደና ጥያቄውን በተደጋጋሚ ሲነሳ የቆየ እንደሆነ ተናግረዋል። የተቃውሞውን መንስኤ በተመለከተም ይህን ብለዋል።
ከዚህ ሞታን ከሚካል ለረሰብን እየጎዳ ነው። አካል ጎደሎ የሆኑ ልጆች እየተወለዱ ነው። በአካባቢ ረሰብ ላይ ተጽዕኖ እያደረሰ ነው። በአካባቢው ብዙ ተጽዕኖ እየፈጠረ እንደሆነ ብዙ ይነሳ እንደነበረ ይታወቃል። ይሄ እልባት ሳይገኝ ኮንትራቱ መታደስ እንደሌለበት ሲነሳ እንደነበረ ይታወቃል።
ይሄ ጥያቄ እያለ ይሄ ጥያቄ መልስ ሳያገኝ ለምን እንዴት ነው የታደሰው?
መታደሱን እንግዲህ በምን መልኩ እንደታደሰ ኦርማልኛም እዚህ ጋር እናቆ ነገር የለም። ያው ከተላይ መጣቃል የትላይት ናቶችን አድርጋለሁ ምን ሐሳብ ያነሳል። ያም ሆኖ ይሄ ግን መታደሱን ልበት ቢታደስም ህብረተሰቡ መጀመሪያው እኮ መጀመሪያ ሲነሳ ነበረ ጥያቄ ስለሆነ ጥያቄው በአግባቡ ምላሽ ሳያገኝ መታደሱ አግባብነት የለውም በሚል ነገር ነው ህብረተሰቡ ተቃውሞ እያነሳለው።
አቶ አሬሬ ዋሬ የመከላከያ ሚኒስትሩ አቶ ሞትማ መቃሳ ሰሞኑን ወደ ዞኑ መጥተው እንደነበረም አረጋግጠው መንግስት ለችግሩ አስቸኳይ መፍትሄ እንደሚሰጥ መናገራቸውን አስታውሰዋል። ዛሬ የተካሄደውን ሰልፍ በተመለከተም ይህንን ብለው ነበር።
ሰልፉ በሰላም አልቋል፣ ተመልሷል፣ ሙስታውን ተሰላማ ተላቋል። ሁሉም በሰላማዊ መንገድ ጥያቄውን ማቅረብ እንዳለበት እና በሰላማዊ መንገድ ቀርቧል። ወደዴ ጥያቄው በሰላማዊ መንገድ ምላሽ እስኪያገኝ ድረስ እንደሚቀርብ ነው። ምክንያቱም መንግስትን አቅጣጫ አስቀምጧል። ስለዚህ ችግሩን አምኗል። ችግር ያለ ችግር መሆኑን መንግስቱ ምላሽ ይሰጣል የሚል አቅጣጫ ስለተቀመጠ አሁን በሰላም የወጣ ህብረተሰብ ተመልሶ ወደ ቤቱ ገብቷል።
መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በቢሾፍቱ ከተማ ሲካሄድ የሰነበተው የሀገረ መንግስት ግንባታ አውደ ጥናት መደምደሚያ ላይ በአውደ ጥናቱ መንግስትና የፓርቲ ጉዳዮች ትኩረት ሊሰጣቸው አይገባም ነበር ሲሉ የኢትዮጵያ ውጭ ግንኙነት ስትራቴጂያዊ ጥናት ዲሬክተር ቅሬታቸውን ገለጹ ይላል ተከታዩ ዘገባ። ይህም በመለስካቸው ነው። የአውደ ጥናቱ አዘጋጅ ቡድን ሊቀመንበር ግን በበኩላቸው በዚህ እንደማይስማሙ ተናግረዋል። መለስካቸው
የሀገረ መንግስት ግንባታ በኢትዮጵያ በሚል ርዕስ በቢሾፍቱ ከተማ ለሶስት ቀናት ሲካሄድ የቆየው አውደ ጥናት ቅዳሜ ሚያዝያ 27 ቀን 2010 ዓ.ም ተጠናቋል። በማጠናቀቂያው ላይ አጫጭር የመዝጊያ ንግግሮች ያደረጉት ሁለቱ የአውደ ጥናቱ አዘጋጅ ቡድን አባላት አቶ ዳደ ደስታና ዶክተር ዘነበ በየነ በአብዛኛው ለጥናት ወረቀት አቅራቢዎች፣ ድጋፍ ለሰጡ ድርጅቶች እና ለመንግስት ምስጋና ይቸራ የነበረ ሲሆን ከዚህ በተጻራሪ ደግሞ የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ተቋም ዳይሬክተር አቶ ስብሐት ነጋ ያደረጉት ንግግር ቅሬታቸውን የገለጸ ነበረ። አቶ ዳደ ደስታ ያዘጋጁ ቡድን አባል የዚህ አውደ ጥናትና የቀደሙት ተመሳሳይ አውደ ጥናቶችን ውጤት ወይም ጨመቅ እንደ ፖሊሲ ግብዓት ለመንግስት እንደሚቀርብ በንግግራቸው አብራርተዋል። በሂደቱም መንግስት ሲሳተፍ መቆየቱንም ገልጸዋል።
መንግስት የፕሮጀክቱን ፓርትነር እንደሆነ ማሰብ ይቻላል። አቶ ስብሐት የዚህ ኢንስቲትዩት ዳይሬክተር ነው እና ከመጀመሪያው እስከ መጨረሻው በከፍተኛ ሞቲቬሽን ተቀብሎ እየተሳተፈ ያለ ነው። ሌሎችም ድርጅቶች ይህንን የሚረዱ ናቸው። ስለዚህ እዚህ ድረስ ለማድረስ ከፍተኛ ጥረት ተካሂደዋል። በቡድኑ የምንሰራ ፕሮፌሰር ካሳሁን በከፍተኛ ትጋትና በብስለት አጠቃላይ ሞቢላይዜሽን ሲመራው ነበረ። እኛም አብረነው ነበር። የእናንተ ተሳትፎ ደግሞ በጣም ድንቅና ደስ የሚል ነበረ። ይሄ ከሁኔታውም የታወቀ ነው። አቅራቢዎቹ ደግሞ በተለየ ሁኔታ በጣም ሁላችን የሚያነቃቃ ግብዓት ሰጥቶናል። በጣም ደስተኞች ነን። እናመሰግናለን።
ዶክተር ዘነበ በየነም ኢትዮጵያን በአንድ መርከብ በመመሰልና መርከቧን መንከባከብ እንዲሁም ከአደጋ መጠበቅ የኢትዮጵያውያን ሁሉ ኃላፊነት መሆኑን በማስታወስ ይህንን ብለው ነበረ።
ኃላፊነታችንን ለመወጣት የአብሮነትና የአንድነት መንፈስ ያስፈልገናል። የአገር ግንባታ ጽንሰ ሐሳብ እዚህ ላይ ከፍተኛ ሚናን ይጫወታል። ልዩነታችንን በማጉላት ሳይሆን አንድነታችን ላይ በማተኮር ብዝሃነታችንን የሚያስተናግድ ማዕቀፍ በአገር ግንባታ ስር ማዘጋጀት የሁላችንም የቤት ስራ ነው። የኢትዮጵያ የአገር ግንባታ ስራ የተለያየ አጋጣሚዎች ዘርፈ ብዙ ፈተናዎች አጋጥመውታል። ለዚህ መፍትሄው ምንድን ነው የሚለው ጥያቄ መልሱን ይህ ፕሮጀክት በማፈላለግ ሂደት ላይ ይገኛል።
ዶክተር ዘነበ እንደውም የነግራቹ አብዛኛው ክፍል ከውይይቱ ተሳታፊዎች ጀምሮ ልዩ ልዩ ሚና የተጫወቱትን ግለሰቦችና ቡድኖችንም ያመሰገነ ነበር። አውሮጥናቱን በነግራቹ ይዘጉት የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ተቋም ዳይሬክተር ያቶ ሰባት ነጋ ንግግር ግን ከውረቱም የተለየ ብቻ ሳይሆን የአውሮጥናቱን ያጀንዳ ይዘት እና የተካሄደው ውይይት በአብዛኛው ከጥያቄ ያስገባ ነበር።
እና አሁን የተለገረው አላመሰግንም ያልኩት ነው something like 80% ስለ መንግስት ነው የተነገረው። ስለ መንግስትና ስለ ፓርቲ ምን ነገር የለበትም አይደለም። ምን ነገር አለ? አጀንዳው ሀገር ግንባታ ነው። ሀገሩን ወቀው ሰፊ ነው። እና አጀንዳው ደግሞ የፓርቲ አደግም እንደ ፓርቲ ይሄዳል። የፓርቲ ጉዳይ አይደለም። የአንድ ሪሰርች ኢንስቲትዩት እና አይዲያ ስለዚህ ደግሞ ኮር ግሩፕ ኮንሰርን ይሆን። ዶክተር ንጋሳ ጓደኛ ብርሃን ነጋ ቢመጣ ነው ካመጋ ለምን ይመጣል? ዶክተር አብይስ ለምን ይመጣል? ይሄ ስቴት አይደለም። ፕሬዚደንቱም የጠራራቸው የሀገር ፕሬዚደንት ስለሆነ ስፖርት የፓርቲ እንትን አይደለም። ስለ ፓርቲ ሌላ መድረክ ቢከፈት ስለ ፓርቲ ስለ መንግስት መንግስት ይወጣ አጀንዳ ነው።
ጉዳዩን ካዘጋጁ ቡድን አባላት ጋር በስፋት እንደሚመክሩበትና ያካሄዱን አቅጣጫ አብረው ሊቃኙ እንደሚፈልጉ በዚሁ ንግግራቸው ጠቁመዋል። አቶ ሰባት ነጋይኖስ ስትን ሐሳብ በተመለከተ ያዘጋጁ ወይም የሥራ ቡድኑ ሊቀመንበር ፕሮፌሰር ካሳሁን ብርሃኑን አስተያየታቸውን ጠይቄያቸዋለሁ።
አግባብነት የላቸውም ብለው እሳቸው ያነሷቸው ጉዳዮች የራሳቸው አስተሳሰብ ነው። በእኛ በእኔ በግሌም አስተሳሰብ አግባብነት አላቸው። የሀገረ ብሔር ግንባታን ከመንግሥት ሥርዓት ማሻሻያ ከህገ መንግስት ማሻሻያ ከተቋሞች አደረጃጀት ማሻሻያ ለይቶ ለብቻው በአየር ላይ አንጠልጥሎ የሚነሳ ነገር አይደለም እና እሳቸው ባነሷቸው ነገሮች ላይ በበኩሌ አልስማማም።
የተጀመረው ስራ ግቡን እንደሚመታ ያላቸውን ተስፋ የገለጹት ፕሮፌሰር ካሳሁን ብርሃኑ እንዲያውም ወደፊት በዚህ መርሃ ግብር በባለቤትነት የሚሳተፈውን የህብረተሰብ ክፍል በይበልጥ ለማስፋት ያለውን እቅድ ለቪኦኤ አብራርተዋል። አክለውም የሀገረ መንግስት ግንባታን አስቸጋሪነትም አስረድተዋል።
እንግዲህ የሀገረ ብሔር ግንባታ ቀደም ብለው የጀመሩትም አላጠናቀቁትም የማቋርጥ ሂደት ነው። ለምሳሌ የዛሬ 300 እና 200 ዓመት የጀመሩት ሁሉ የቀሩ ያልተሟሉ ነገሮች ስላሉ አንዳንድ አካባቢዎች ችግሮች ይናያል። በእንግሊዝ የስኮትላንድ፣ ሰሜን አየርላንድ፣ በስፓኛ የካታሎኒያ፣ በሌሎችም ሀገሮች በፈረንሳይ በሁሉም ሀገሮች ያሉ ነገሮች ናቸው። ፍጻሜውን እናያለን የሚል ሞኝነት የለብኝም። ነገር ግን ቀጣይ ትውልድ ይቀጥላል፣ ህዝብ ይቀጥላል፣ ሀገር ይቀጥላል። በየጊዜው እየተሰራ ዘግይተናል የሚል ግምት አለኝ። ከነጭራሹ ከመቅረቱ ደግሞ ዘግይቶ መጀመሩ ይሻላል።
ይህንን ፕሮጀክት በተለያዩ መንገዶች ድጋፍ የሚሰጡት International Institute for Democracy and Electoral Assistance, Ardland Consult እና የኢትዮጵያ የውጭ ግንኙነት ስትራቴጂ ጥናት ተቋም ናቸው። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዝግጅቱ እናመሰግናለን። ትላንት ረፋድ በሞያሌ በተከሰተው ግጭት 8 ሰዎች እንደሞቱና ከ40 በላይ እንደቆሰሉ የሞያሌ ሆስፒታል ገለጸ። በሆስፒታሉ ጠቅላይ ዶክተር የሆኑት ዶክተር ንጉሱ አዱኛ እንደተናገሩት ከሞቱት ሰዎች ህጻናት እንደነበሩበት ገልጸዋል። ለመታከም ወደ ሞያሌ ከመጡ ከ40 በላይ ቁስለኞችም ከ13 በላይ ወደ ያቦሌ ሆስፒታልና ሶዶ ሆስፒታል እንደተላኩም ገልጸዋል። የትላንቱ የሞያሌ ግጭት ከተማዋ 5 የተለያዩ ቦታዎች የተከሰተ ሲሆን ዛሬ ጠዋትም አንድ ወጣት ከኢትዮጵያ ሶማሌ ክልል በተተኮሰ ጥይት መገደሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በቦርና ዞን የሞያሌ ወረዳ ጸጥታ ደህንነት ኃላፊ አቶ ንጋቱ ካሳሁን የክልሉ መንግስትና የፌዴራል መንግስት በአፋጣኝ መፍትሄ እንዲፈልግ ጠይቀዋል። ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል። ቀጥሎ ይቀርባል።
ትላንት ረፋን ላይ በሞያሌ ተከስቶ በነበረው ግጭት የ8 ሰዎች ህይወት ማለፉን ከ40 በላይ ደግሞ እንደቆሰሉ የሞያሌ ሆስፒታል አስታወቀ። የሞያሌ ሆስፒታል ጠቅላላ ዶክተር ንጉሱ አዱኛ ብዙ ሰዎች የተገደሉት በተተኮሰ ጥይት ሲሆን ተወርውሮ የፈነዳ ቦምብ ደግሞ ብዙ የመቁሰል አደጋ እንዳደረሰ ገልጸዋል።
እና መንገራ ነሙታ ሸንተማቲ ከሆስፒታል ከኘጡፈኒ
ወደ ሆስፒታላችን የመጡት በግምት ወደ 50 ሰዎች ይሆናሉ። ከነዚህ 8ቱ መሞታቸውን ሆስፒታላችን አረጋግጧል። አንዳንዶቹ መንገድ ላይ እያሉ ነው ህይወታቸው ያለፈው። ሌሎች ሆስፒታል ደርሰው እርዳታ እየተደረገላቸው ይሞቱም አሉ። ጉዳታቸው በጣም ከባድ ስለነበር እንጂ እኛ ብዙ ጥረት አድርገናል። ሌሎች 13 የሚሆኑ ደግሞ ስብራት የደረሰባቸው፣ የደም ስራቸው የተጎዳና ከባድ ጉዳት የደረሰባቸው ወደ ሌላ ሆስፒታል የተላኩም አሉ። የተቀሩት ከ30 በላይ ሰዎች በሆስፒታላችን እየታከሙ ናቸው።
ዶክተር ንጉሱ የሞቱት ሰዎች ወንዶች መሆናቸውን ጠቅሰው ከቆሰሉት ግን ሴቶችና ህጻናት እንደሚገኙበት ገልጸዋል። አቶ ዮሐንስ በቀለ በሞያሌ ከተማ የኢትዮጵያ ሶማሌ ክልል ነዋሪ ናቸው። ግጭቱ ሲከሰት ቤተሰባቸውን ይዘው ወደ ኦሮሚያ ክልል ሸሽተው እንዳሉ ገልጸው ቤታቸውን ሊጠብቅ የቀረ ታላቁ ልጃቸው ኤፍሬም ዮሐንስ እንደተገደለባቸው ይናገራሉ።
ቤት ውስጥ እሱ ብቻ ነበር የነበረው። ሌሎቻችን ሸሽተን ነበር። እሱን ብቻውን ቤት ውስጥ አግኝተው በቢላው ወጋግተው ከገደሉት በኋላ የቤት ዕቃውን በሙሉ ዘርፈው ነው የሄዱት። ልጄ ምንም ነገር ውስጥ የለበትም። በቅርቡ ነው ከውጭ ሀገር እኔ ሊያየኝ የመጣው። ትንሽም ያመው ነበረ። ትላንት ወደ ቤት መሄድ አልቻለም፣ መንገዱ ዝግ ስለነበር። ላጅ በርህ ላይ ተመትቶ ወድቆ ነው ያለው አሉን። ተነስተን ስንሄድ የልጄን ሬሳ ተሸክመው አመጡልኝ። ይኸው ልጄ ሞቶ ቀረ። ሐዘን ላይ ነኝ።
በቦታው የነበሩ የአይን ምስክሮች እንዳሉት በሞያሌ ትላንት የተከሰተው ግጭት ከረፋዱ 5 ሰዓት አካባቢ ነበር። በቦረና ዞን የሞያሌ ወረዳ የጸጥታና ደህንነት ቢሮ ኃላፊ አቶ ንጋሱ ካሳውን ግጭቱን ያባባሰው የከተማዋን የጸጥታ ሁኔታ ለማጥናት የመጡ የፌደራል መንግስት ልዑካንን የሶማሌ ክልል ነዋሪዎችና ታጣቂዎች አላሳልፍ ሲሉ የተፈጠረ አለመግባባት መሆኑን ለአሜሪካ ድምፅ ተናግረዋል። ነዋሪዎች ግጭቱ የተከሰተው ሞያሌ በአምስት ቦታዎች ማለትም በ01 እና በ02 ቀበሌ እንዲሁም በዙሪያ ባሉ እንደነጫሙቅ፣ ማለብና ቀበና የተባሉ የገጠር ቀበሌዎች መሆናቸውን ይናገራሉ። አቶ ቆሩ ቦሩ የደንቢ ቀበሌ ነዋሪ ናቸው። ግጭቱ ሲከሰት ምን እየሆነ እንዳለ ለማየት ሲወጡ ከሶማሌ ክልል በመጡ ታጣቂዎች ተኩስ እንደተከፈተባቸው ይናገራሉ።
ኦጃ ወልትቡሲ ቱረ አንቀርና አንዶን ክያ ጋንዲ ክያ ደንቢ ለኒ ጋንዲር ጅራ
ግጭቱ ሲከሰት እኔ በቀዬ ደንቢ የሚባል ቦታ ነበርኩ። ከዚያ ውጊያው ሲካሄድ ወደ ነበረበት ወደ ጫሙቅ መጣን። እኔ የተተኮሰብኝ ጥይት ጉልበቴን መጥቶ ነው ያለፈው፣ ግን አጥንቴን አላገኘም። ከኔ ጋር የነበሩ ሰዎች ጉዮ የሚባል ወንድሜም ጭምር ታፋውን ነው በጥይት የተመታው። እንደዚህ ካጠገቤ ወደ 6 ሰዎች ቆስለዋል በግጭቱ።
ነዋሪዎች ከኢትዮጵያ ሶማሌ ክልል መጥተው ተኩሱን የከፈቱት ታጣቂዎች የክልሉ የልዩ ፖሊስ አባላት እንደሆኑ ነው የሚናገሩት። አንድ የሞያሌ ከተማ ነዋሪ ሲናገሩ እኚህ ጥቃቱን የፈጸሙት ታጣቂዎች ከባድ መሳሪያ እንዳነገቡና በሞያሌ ወረዳ አስተዳደር ላይ ቦምብ መወርወራቸውንም ገልጸዋል።
ልክ ተኩስ እንደተከፈተ ነው ግጭት የተጀመረው። እነሱ ቤታቸው ውስጥ ምሽግ ሰርተው ነበር። እዛ ውስጥ ተደብቀው ሰው ላይ መተኮስ ጀመሩ። ሰዎችም የመከላከል እርምጃ ወሰዱ። ልዩ ፖሊስ አባላትም መጥተው በኦሮሚያ ክልል ፖሊሶች ላይ ተኩስ ከፈቱ። አሁን ራሱ ቀደም ሲል አንድ ሰው ገለዋል። ቀብር ላይ ናቸው ሰዎቹ። ብዙ ቤቶችም ተቃጥለዋል። የሶማሌ ክልል ጤና ቢሮ፣ ፍርድ ቤትና የሞያሌ 01 ቀበሌ አስተዳደር ተቃጥለዋል። በኦሮሚያ በኩል ብዙ ቤት ባይቃጠልም በጥይት ግን ብዙ ቤት ተበሳስቷል። በሞያሌ ወረዳ አስተዳደር ላይም ቦምብ ተወርውሮ ነበር። የጎዳው ግን የመብራት ፖል ብቻ ነው።
የሞያሌ ከተማ ነዋሪዎች በሁለቱ ክልል ነዋሪዎችና የጸጥታ ኃይሎች መካከል የተፈጠረው ግጭት የፌደራል ጸጥታ አካላት ተገቢ እርምጃ ስላልወሰዱ ነገሩ ከቁጥጥር ውጪ እየሆነ እንዳለ ነው ቅሬታ የሚያሰሙት። በትላንቱ ግጭት በሞያሌ ሰፍሮ ያለው የአገር መከላከያ ሰራዊትም ምንም ጣልቃ ባለመግባቱ በቦታው ያሉትን የመከላከያ ሰራዊት ኃይልን እየወቀሱ ነው። ዛሬም ተጨማሪ የመከላከያ ኃይል ወደ ሞያሌ እንደገባ ነዋሪዎች ጨምረው ገልጸዋል። በሞያሌ የኦሮሚያ ፖሊስ ኃይልም ትጥቁን እንዲፈታ እንደተገደደ ነው ለአሜሪካ ድምጽ የተናገሩት። ነዋሪዎች ያነሱትን ቅሬታ በቦረና ዞን ለሞያሌ ወረዳ ጸጥታና ደህንነት ቢሮ ኃላፊ አቶ ንጉሱ ካሶን ጠይቀን የሚከተለውን መልስ ሰጥተናል።
በእርግጥ ይሄ ቅሬታ አለ። ተኩስ መቆም አለበት ከተማውም መረጋጋት አለበት ብለው የኦሮሚያ ፖሊስ ትጥቅ እንዲያስቀምጥና የፌደራል ጸጥታ አካላት ኃላፊነቱን እንዲረከቡ ተደርጓል። የፌደራል ጸጥታ ኃይል ተጨማሪ ጦር አስገብቷል። የተሰጠውን ትዕዛዝ የተላለፈ ተጠያቂ ይደረጋል ተብሏል። እኛ እንቀበለዋለን፣ ነገር ግን እነሱ ያከብሩታል የሚል ግምት የለንም። በከተማም እንዲሁም በገጠር እየተካሄደ ያለው ጦርነት እንዲቆም ይያሉ ነው። በፊትም የነሱ ሰዎች ናቸው እኛን ይወጉን። እኛ ሰላማዊ ሰዎች ነን። እኛ ይህንን ችግር ለክልልና ለጠቅላይ ሚኒስትሩ ቢሮ አቤት ይያልን ነበር። ነገር ግን እያገኘን ያለነው መልስ አጥጋቢ አይደለም። ስለዚህ ጉዳዩ የሚመለከታቸው አካላት በአስቸኳይ መፍትሄ መስጠት አለባቸው። ነገሩ እዚህ ካሉ የጸጥታ ኃይሎች በላይ ሆኗል።
የኦሮሚያ ኮሙኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ ወንጀሉን የፈጸሙ አባላት ለሕግ መቅረብ እንዳለባቸው ተናግረዋል። በሞያሌ ባለፈው ወር ህዝብ ላይ የእጅ ቦምብ ሊወረወሩ የነበሩ ታጣቂዎች በኮማንድ ፖስት በቁጥጥር ውለው የነበሩ ሲሆን እስካሁን የክስ ሂደታቸው ከምን እንደደረሰ በይፋ የተነገረ ነገር የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አረንስ ሳየነን። አሁን ወደ ክፍለ ሁለተኛው ክፍል ወስወድ ስንሄድ በስፖርት ይጀምራል። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በቻይናው ዓለም አቀፍ ማራቶን ለተብራን ኃይሌ ከኢትዮጵያ የሴቶቹን፣ ጆል ኪሙሩር ከኬንያ የወንዶቹን አሸንፈዋል። በፕራግ ማራቶን የሴቶቹን ቦን ኪፕሩር ከኬንያ፣ የወንዶቹን ጌለን ሮብ ከአሜሪካ ቀዳሚ ስፍራ ወስደዋል። የአገር ውስጥና የውጭ አገር እግር ኳስ ዜናዎችንም ይዘናል። አብራችሁን ቆዩ። ለተብርሃን ኃይሌ ከኢትዮጵያ በቅዳሜው የቻይናው ዓለም አቀፍ ማራቶን ያሸነፈችው የኮርሱን ሬኮርድ ለሁለተኛ ጊዜ አከታትላ በማሻሻል ነው። ለማስታወስ ያህል የ27 ዓመት ዕድሜ ያላት አትሌት ለተብርሃን ኃይሌ በቻይናዊቷ ከተማ በዶንጊንግ ባለፈው ዓመት ስታሸንፍ፣ መሠረት ቱፋ እንደ አውሮፓውያን ዘመን አቆጣጠር በ2014 ካስመዘገበችው 2:28:27 የኮርስ ሬኮርድ ላይ 3 ደቂቃ ተኩል አንስታለት ነው። ዘንድሮ ግን ጠንካሮቹ እነ የብርጓል መለሰ በተሰለፉበት ውድድር ታሸንፋለች ተብሎ አልተገመተም ነበር። የ28 ዓመቷ የብርጓል ከአምስት ወራት በፊት በዱባይ ማራቶን የግሏን ፈጣን ሰዓት 2:19:36 ያስመዘገበች ፈጣን ሯጭ ናት። ያ ሰዓት ዘንድሮ በዓለም አራተኛው ፈጣን ጊዜ ሆኖ ተይዞላታል። ለማንኛውም ለተብርሃን ከትላንት በስቲያ በርትታ ታይታለች። 2:24:47 በሆነ ጊዜ በአንደኝነት አጠናቃለች። የብርጓል ከሶስት ደቂቃ በኋላ በሁለተኝነት ተከትላለች። ኬንያዊቷ በማራቶን ለመጀመሪያ ጊዜ የሮጠችው ፔሪስ ጄሮኖ ሶስተኛው። በዚህ የቻይናው የሎ ሪቨር ወይም ቢጫው ወንዝ ከኪንግሃይ የቲቤት ተራራ ተነስቶ ፓሲፊክ ውቅያኖስ እስከሚገባበት ድረስ ባለው ጎዳና ላይ በተዘጋጀው ዓለም አቀፍ ማራቶን የወንዶቹን ያሸነፈው ጆል ኪሙሩር ነው። 2:13:28 ሆኗል ያስመዘገበው ጊዜ። ኪሙሩር በ2016ቱ የሶል ማራቶንም ድል መጎናጸፉ ይታወሳል። ሌላው ኬንያዊ ሳሙኤል ኮስጊ ሁለተኛ፣ አባይነህ አየለ ከኢትዮጵያ ሶስተኛ ሆነዋል። በፕራጉ ማራቶን ደግሞ የወንዶቹን ጌለን ሮብ ከዩናይትድ ስቴትስ፣ ጄፕ ኪሩር ኪፕቱር ከኬንያ የሴቶቹን በድል አጠናቀዋል። ራፕ በአስገራሚ ያሯሯጥ ስልት በመጨረሻዎቹ 4 ኪሎ ሜትሮች ጥሎት በማለፍ ለድል የበቃው ኢትዮጵያዊውን ሲሳይ ለማን ነው። 2:06:07 አስመዝግቧል በአንደኝነት ሲያጠናቅቅ። እንደ ሲሳይ ለማ ያለውን ከባድ አትሌት ቀድሞ ማሸነፍ ቀላል አይደለም ያለው አሜሪካዊው ጌለን ሮብ በውጤቴ በእጅጉ ተደስቻለሁ ብሏል። ሲሳይ ለማ ሁለተኛ፣ ስቴፈን ቺምሎኒ ከኬንያ ሶስተኛ። በሴቶቹ እንዳልኩት ቀድማ የጨረሰችው ኬንያዊቷ ቦንስ ኪቱር ናት። 2:24:19 በሆነ ጊዜ ርቀቱን ሸፍናለች። በፖዲየሙ ላይ ሁለተኛና ሶስተኛ ሆነው የታዩት የኢትዮጵያ አትሌቶች ናቸው። በላይነሽ ኦልጂራ ሁለተኛ፣ አማኔ ጎበና ሶስተኛ። የዓለም አቀፍ አትሌቲክስ ፌዴሬሽን ፕሬዚደንት ሴባስቲያን ኮ ባስጀመሩት በ24ኛው የፕራግ ማራቶን 9778 አትሌቶች ተሳትፈዋል። አድማጮች፣ የኔን አትሌቲክስ ሩጫ ስፖርት ዜና በጁ ላይ ልክታና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። የአገር ውስጥና የውጭ እግር ኳስ ዜናዎችን ይዟል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን ከትናንት በስቲያ ቅዳሜ በጠራው አስቸኳይ ጠቅላላ ጉባኤ የፊፋን የምርጫ ኮድ የሕግ መመሪያ በማጽደቅ 5 አባላት ያሉት አስመራጭ ኮሚቴና 3 አባላት ያሉት የይግባኝ ሰሚ ኮሚቴዎችን በምርጫ ሰይሟል። እነዚህ በምርጫ የተሰየሙት ኮሚቴዎችም በሶስት ሳምንት ጊዜ ውስጥ የእጩ ተመራጮችን አቀራረብና አግባብነት እንዲሁም የምርጫውን አመችነት አቀላጥፈው ያጠቃልላሉ። ግንቦት 26 2010 ዓ.ም በአፋሯ ርዕሰ መዲና ሰመራ ላይ የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ እንዲካሄድም ይደረጋል። የፕሬዝዳንታዊና የሥራ አስፈጻሚ ምርጫውንም ያደርጋል። ላለፉት 7 ወራት በተለያዩ ጊዜ በምርጫ ጉባኤ እየተጠራ በውዝግብ ሲራዘም የነበረው ምርጫ ከግንቦት 26 እንዳያልፍ ዓለም አቀፉ የእግር ኳስ ማህበሩ በተወካዩ አማካይነት አሳስቧል። ሌላው የእግር ኳስ ነክ ዜና፣ ፌዴሬሽኑ በደጋፊዎችና በቡድኖች ረብሻ ተከትሎ የእግር ኳስ ዳኞችና ታዛቢ ባለሙያ ማህበር ያቀረበውን ቅድመ ሁኔታ ተወያይቶ እልባት ለመስጠት ፌዴሬሽኑ ግንቦት 4 ለውይይት ቀጥሯል። የኢትዮጵያ እግር ኳስ ዳኞችና ታዛቢዎች ማህበር ለዳኞች የተሟላ ዋስትና ካላገኙ እንደማያጫውቱ በአቋም መግለጫቸው ማሳወቃቸው ይታወሳል። በአቋም መግለጫቸው ከተጠቀሱት ውስጥ የማጫወቻ ሜዳ ርቀት ካላቸው ጉዞ በአውሮፕላን እንዲሆንላቸው፣ ዳኞች የህይወት ዋስትና እንዲገባላቸው፣ በድብደባ ጉዳት የደረሰባቸው ዳኞችም በቂ ሕክምና እንዲያገኙ፣ እንዲሁም በጨዋታ ጊዜ በቂ ጥበቃ እንዲደረግላቸው የሚሉ ይገኙበታል። ተቀራርበን ችግሩን በጠረጴዛ ዙሪያ እንፍታው፣ ለጥያቄዎቻችሁም ምላሽ ለመስጠት ዝግጁ ነን ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁነዲን ባሻ ገልጸዋል። አቶ ጁነዲን በዳኞች ላይ የደረሰባቸውን ጉዳት ተከትሎ የሰጡት አስተያየት የሚከተለው ነው።
መንግስት እያንዳንዱ ክልል ባጀት መድቧል። አዋሳ ላይ፣ መቀሌ ላይ፣ ጅማ ላይ፣ ሁሉ ላይ መድቧል። ቡታጅራ ላይ ሁሉ ቦታ መድቧል። በጣም ፉትቦል የሚቆም ከሆነ አቆም ያለው አንዳንድ መዘጋጃ ቤቶች እኮ የራሳቸው ድርሻ ሊወስዱ ይችላል። ለፉትቦሉም እንስጋ፣ ፉትቦሉንም ማዳን አለብን፣ የሰው ልጅንም ማዳን አለብን እዚህ ያሉ ዳኛ። ስለዚህ ጥንቃቄ ባለው ብትወሰኑ ጥሩ ነው። ለስራ አስፈጻሚ ምናልባት እንደኔ ሪኮመንዴሽን ከፈለጋችሁ ሌላም ጨምሮ እነሱን ካላመናችሁ በጋራ 10ም እንሁን ከእኛም እንሁን እየተነጋገርን ሰሞኑን አሁን ነገ ክለቦች ጋር እናገራለን። ቀጥለን ደግሞ ከጸጥታ ክፍልና ከመንግስት ጋር ተነጋግረን በአንድ ሳምንት ውስጥ ወደ አንድ ውሳኔ መምጣት አለብን ብዬ ነው የማስበው እና በዚህ ስሜት ብታው መልካም ነው። አንሙት፣ እንከበር፣ ሙያ ክብር ይኑረው። ይሄ ምንም በዚህ ጉዳይ ድርድር የለም። እኛ ሙያ አለ ሁሉም ሰው። ስለዚህ በመከባበር እንስራ።
ሌላው የእግር ኳስ ዜና ወደ አውሮፓ ያሸጋግረናል። በስፔን ላሊጋው 36ኛ ሳምንት ጨዋታ የሀያላኑ ባርሴሎናና ሪያል ማድሪድ ኤል ክላሲኮ ፊልሚያን አገናኝተዋል። ከሳምንት በፊት ዋንጫውን ማግኘቱን ያረጋገጠው ባርሴሎና በሪያል ማድሪድ መሸነፍን እጅግ የማይፈልገው ነው። በእርግጫና ጉሽሚያ ተጀምሮ በተጠናቀቀው ጨዋታ ባለሜዳው ባርሴሎና በ10ኛው ደቂቃ ቀድሞ ቢያስቆጥርም ክርስቲያኖ ሮናልዶ ማድሪድን አቻ አድርጓል። አንድ ተጫዋች በጥፋት ተወግዶበት ግማሽ ጨዋታውን በጎዶሎ በ10 ሰው የጨረሰው ባርሴሎና በ52ኛው ደቂቃ ሊዮኔል ሜሲ 3 ተከላካዮችን አልፎ ሁለተኛ ግብ አስቆጥሯል። ሮናልዶን ተክቶ የገባው ጋሬዝ ቤል ሪያል ማድሪድን አቻ አድርጎ በአቻ 2-2 ጨዋታው ተጠናቋል። ባርሴሎና የላሊጋውን ዋናውን የላሊጋውን ሻምፒዮናና የንጉሱንም 2 ዋንጫዎች ወስዷል። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲና ሃደርስፊልድ ያለ ግብ ሲለያዩ፣ ቼልሲ ሊቨርፑልን 1-0 ረቷል። ከሁለት ሳምንት በፊት ዋንጫ ማግኘቱን ያረጋገጠው ማንቸስተር ሲቲ የወርቅ ሜዳሊያና ዋንጫውን በደማቅ ስነ ስርዓት ወስዷል። አርሴን ቬንገር ከ22 ዓመታት የአርሴናል አሰልጣኝነታቸው የተሰናበቱበት የኤሚሬትስ ስቴዲየም መጨረሻ ጨዋታ አርሴናል በርንሌይን 5-0 ሸኝቷል። ይኸው ነው በእኔ በኩል ያለው ሰለሞን።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌንና ገዛሃኝ ሲሆን መስቀልን ለሳምንታዊ ስፖርት ዝግጅታቸው እናመሰግናለን። አድማጮች አሁን ወደ ሁለተኛው ሳምንታዊ ቅንብር እንለፍ። አፍሪካ ነክ ርዕሶች። የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ ባለፈው ሰኞ እዚህ ዩናይትድ ስቴትስን በጎበኙበት ወቅት በዋይት ሃውስ ቤተ መንግስት ተገኝተው ከፕሬዝዳንቱ ጋር ለመነጋገር ከሳህራ በመለስ ካሉት የአፍሪካ ሀገሮች መሪዎች የመጀመሪያው ሆነዋል። ቡሃሪ ለአሜሪካ ድምጽ ራዲዮ በሰጡት ቃለ ምልልስ ስለ ጉብኝታቸው ዝርዝረዋል። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ተከታዩን ይዛቀርባለች።
የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ ባለፈው ሰኞ ዩናይትድ ስቴትስን በጎበኙበት ወቅት ከሀገሪቱ ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ቤተ መንግስት ለመነጋገር የመጀመሪያው ከሰሃራ በመለስ ያሉት የአፍሪካ ሀገራት መሪዎች ሆነዋል። ቡሃሪ ስለ ጉብኝታቸው ለአሜሪካ ድምጽ ሬዲዮ በሰጡት ቃል ዋናው ነገር መጋበዜ ነው ብለዋል።
በመጀመሪያ ደረጃ ዋናው ነገር መጋበዜ ነው። ባልጋበዝ ኖሮ ለመምጣት ባልቻልኩ ነበር። ስንመጣ ግን የዩናይትድ ስቴትስ ስጋት ናይጄሪያ ያለው የጸጥታ ሁኔታ ነበር። ይህም ለመመረጥ ዘመቻ ስናደርግ ካነሳናቸው ነጥቦች ጋር የሚስማማ ነው። የሀገሪቱን የጸጥታ ደህንነትና ሙስናን መዋጋት ነበር። የዩናይትድ ስቴትሱ ፕሬዝዳንት ታዲያ በእነዚህ ነጥቦች ላይ ያሳየነው መሻሻል ካለ ከኔ ለመስማት ሲሉ ጠይቀውኛል። እኔም ገለጽኩላቸው። በመሰረቱ በእነዚህ ነጥቦች ላይ መሻሻል ካለ ለማወቅ መጠየቅ የሚያስፈልገው የሰሜን ምስራቅ ናይጄሪያ ነዋሪዎችን ነው።
እኛ ስንመጣ ቦኮ ሐራም ቢያንስ በቦርኖ ክፍለ ሀገር አብዛኛውን የአካባቢው መንግስታዊ ተቋማትን ይቆጣጠር ነበር ብለዋል ፕሬዝዳንቱ።
አሁን ግን የሀገሪቱ ወታደራዊ ኃይል በነገረኝ መሰረት የሚቆጣጠሩት ክልላዊ መንግስት የለም። አምናቸዋለሁ። ኢኮኖሚውን አስመልክቶ እድለኞች ሆነን ያለፉት ሁለት የመኸር ወራቶች ጥሩ ነበሩ። ወደ እርሻቸው የተመለሱ ሰዎች በጣም ተደስተዋል። የእርሻ ሚኒስትርና ማዕከላዊ ባንክ በዝቅተኛ ወለድ የሚከፈል ብድር አዘጋጅተው ሰጥተዋቸዋል፣ ማዳበሪያና ሌሎች አስፈላጊ ነገሮች እንዲገዙበት።
ብድሩን ከመኸር በኋላ ይመልሱታል ማለት መሆኑን ፕሬዚዳንት ቡሃሪ ገልጸዋል። የናይጄሪያ ፕሬስ ስንት ሰዎች በዚሁ ብድር እየተጠቀሙ መሆናቸውን አይተው አለመዘገባቸው ያሳዝናል ብለዋል የናይጄሪያው ፕሬዚደንት። ዩናይትድ ስቴትስ ለናይጄሪያ አስተዳደር ስለምትሰጠው ረድኤት ፕሬዚደንት ቡሃሪ ሲጠየቁ
እኛ ከዩናይትድ ስቴትስ የምንፈልገው የንግድ ሰዎችና ኩባንያዎች በናይጄሪያ መዋለ ንዋይ እንዲያፈሱ ዋስትና ማግኘት ነው። ከብዙ ኩባንያዎች ጋር ተወያይተናል።
ናይጄሪያ ውስጥ የምርጫ ዘመቻ ያካሄዱ በነበረበት ወቅት ሙስናና አሸባሪነትን መታገል ካነሷቸው ዋና ነጥቦች መካከል የነበሩ እንደመሆናቸው መጠን የዩናይትድ ስቴትስ መንግስት አሸባሪነትን በመታገል ረገድ የሚረዳችሁ ነገር አለን ለሚለው ጥያቄ አብረውኝ ከመጡት መልእክተኞች መካከል የፍትህ ሚኒስትር ይገኛሉና ከአሜሪካ አቻቸው ጋር ተገናኝተው በኦፊሴል እየተወያዩበት ነው ብለዋል። ናይጄሪያ ውስጥ በተለይም ሙስናን መታገል አስመልክቶ የቀዘቀዘ ይመስላል የሚል አመለካከት አለና እንደገና እንደሚወዳደሩ የገለጹ እንደመሆኑ መጠን ናይጄሪያውያን ከእርስዎ ምን እንዲጠብቁ ይፈልጋሉ የሚል ጥያቄ ቀርቦላቸዋል።
እንደ አውሮፓን አቆጣጠር በ1984 ዓ.ም በመጣሁበት ወቅት የሆነው ነገር ያኔ ወጣትና መለዮ ለባሽ ነበርኩና ከፕሬዝደንቱ አንስቶ እስከ ታች ያሉትን አሰርኩና ንጹሃን መሆናችሁ እስከሚረጋገጥበት ጊዜ ድረስ ጥፋተኞች ናችሁ አልኳቸው። ምርመራ ሲደረግ ግን ሁለት ሰዎች ብቻ ናቸው ጥፋተኛ ሆነው የተገኙት። ውሎ አድሮ እኔ ራሴም ታሰርኩ። አሁን ግን ማንኛውም 15 ቤቶች ያለው ሰው ኬስ አምጥቶ እንደሰራቸው ለማረጋገጥ ካልቻለ ቤቶቹ ተሽጠው ገንዘቡ ወደ ግምጃ ቤት ገቢ ይሆናል ብለናል። ስለሆነም ገና እየተማርን ነው።
ቡሃሪ አያይዘውም ናይጄሪያ የጸጥታ ደህንነቷ የተጠበቀ ሀገር እንድትሆን ለማድረግ እንደሚፈልጉ ጠቁመዋል።
ናይጄሪያ ደህንነቷ የተጠበቀ ሀገር እንድትሆን እንፈልጋለን። የሀገሪቱ ደህንነት ካልተጠበቀ በስተቀር ሀገሪቱን በሚገባ መምራት አይቻልም። ሁለተኛ የኢኮኖሚውና የሥራ መፍጠር ጉዳይ ነው። 68 ከመቶዎቹ በ30 ዕድሜ ክልልና ከዛ በታች ዕድሜ ክልል ውስጥ ያሉ ናቸው። ይህ ከባድ ገጽታ ነው። ብዙዎቹ የትምህርት ዕድል አላገኙም። በርካቶች ደግሞ አቅም ስላልፈቀደላቸው ወይም በሌላ ምክንያት ትምህርት አልጨረሱም። ስለሆነም ገና መታገል ያስፈልጋል። እነዚህን ችግሮች ለመፍታትም ከአራት ዓመታት በላይ መውሰዱ አይቀርም።
ያም ሲባል ግን ብዙ ያሳየናቸው መሻሻሎች አሉና ሀቀኛ ናይጄሪያውያን ዞረው በማየት ሊገነዘቡ ይችላሉ ብለዋል ፕሬዚዳንቱ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ሰኞ የናይጄሪያውን ፕሬዚዳንት መሐመዱ ቡሃሪን በማስተናገድ ከአፍሪቃ ጋር ያላቸውን ግንኙነት ለማደስ የሞከሩ ተደርጎ ታይቷል። ፕሬዚዳንት ትራምፕ አፍሪቃን በሚመለከት ጸያፍ አነጋገር ሰንዝረው እንደነበረ የሚታወቅ ነው። አድማጮች፣ የዛሬው አፍሪቃ ነክ ርዕሶች ቅንብራችን እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር ነው የምናመራው፣ ጤና። በመጪዎቹ 12 ዓመታት ውስጥ ወባን ከምድረ ኢትዮጵያ ጨርሶ ለማጥፋት እየተያዘን እቅድ ለማሳካት እየሰራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት አገር አቀፍ መርሃ ግብር አስተባባሪ ወይዘሮ ህይወት ሶሎሞን ለአሜሪካ ድምጽ የሰጡትን ቃል ጠቅሰን ባለፈው ሳምንት ዝግጅታችን ዘግበናል። የዓለም ጸረ ወባ ቀንን ምክንያት በማድረግ ከወይዘሮ ህይወት ጋር ቃለ ምልልስ ባደረግንበት ወቅት ባለፉት 14 ዓመታት ውስጥ በየትኛውም የኢትዮጵያ ክፍል የወባ ወረርሽኝ በሚባል ደረጃ አለመከሰቱን፣ ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠንም በተለይ ባለፉት 6 ዓመታት ውስጥ በ84% መቀነስ መቻሏንና በወባ የመያዝ መጠንን ደግሞ በግማሽ መቁረጧን ገልጠዋል። በተከታዩ ክፍል ወይዘሮ ህይወት ስለ አገልግሎቶችና መድኃኒቶች አቅርቦት ይናገራሉ። በሌሎች ጥያቄዎች ላይም መልስ ይሰጣሉ። ሰለሞን አባተ ነው ያነጋገራቸው።
መድኃኒት በጥሩ ሁኔታ ይገኛል? አሁን ለሰው የቴክኒክ ድጋፍ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ? ለህብረተሰቡ
ምርመራና ሕክምናን አስመልክቶ ጥሩ የሆነ አገልግሎት እየተሰጠን ያለው እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑ ግብአቶች በሱ ገዝቶ ማሟላት ማሰራጨት ኃላፊነትን ጭምር አለብን። እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ሕክምና ዙሪያ አስፈላጊ የሆነ የግል ክህሎት ድጋፍ ይሰጣል። ግን በተለያዩ መንገዶች አገልግሎት ሰጪዎችን፣ የጤና ባለሙያዎችን፣ የጤና ኤክስቴንሽኖችንም ወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ሕክምና በሁሉም የጤና ተቋማት ላይ ነው የሚደረገው። ሲባል እንግዲህ ከጤና ኬላ ጀምሮ የጤና ኤክስቴንሽን ሰራተኞች ወባን ለመመርመርና ለማከም አስፈላጊ ግብአቶች ባሉበት ጤና ኬላ ላይ እንዲሟላላቸው ይደረጋል። ይህን አገልግሎት የጤና ኤክስቴንሽን ፕሮግራም በኩል ይፈጸማል። ከጤና ኬላ በላይ ያሉት ተቋማት እንደ ጤና ጣቢያ እና ሆስፒታሎች ባለውም በተመሳሳይ በላብራቶሪ የተደገፈ የወባ ምርመራ ተደርጎ አስፈላጊ የሆነ የወባ መድኃኒቶች አሉ። ያው ሳይቆራረጥ ሁሉም አይነት የወባ ግብአቶች ለሁሉም ተቋማት በየጊዜው እንዲዳረስ ይደረጋል። በዚህ ዙሪያ ምንም ክፍተት የለም። ለህዝቡ በጣም በተደራሽነትን በማሻሻል ያው እንግዲህ የጤና ኬላዎቻችንን ስናይ በጣም ለኮሚኒቲ ቅርብ በሆነ አገልግሎትም ተደራሽነት አንጻር በጥሩ ሁኔታ ነው የወባ ምርመራና ሕክምና እየተሰጠ ያለ። እንግዲህ ምናልባትም ምርመራና ሕክምናው ከመስፋፋቱም ጋር ተያይዞ የሞት ቁጥሩ አሁን በከፍተኛ ሁኔታ እንዲቀንስም የሆነው በቀላሉ አገልግሎትን የሚያገኝበት አግባብ ስለተፈጠረ የወባ ምልክቶች የሚኖሩበት ጊዜ ያው ጥሩ የሆነ የግንዛቤ ደረጃም ላይ ህብረተሰቡ የደረሰበት ሁኔታ ስላለ በአፋጣኝ ምርመራና ሕክምና ለማግኘት ቅርብ ነው። እነዚህ ጤና ተቋማት ሁሌም ክፍት ናቸው። አገልግሎት
ሁሌም ክፍት ናቸው ሲሉ ለምሳሌ አንድ ሰው ወባ ሊሆን ይችላል የያዘው ተብሎ በተጠረጠረ ጊዜ በምን ያህል ጊዜ ውስጥ ምርመራ ማድረግ ይችላል? በምን ያህል ጊዜ ውስጥ ህክምና ማግኘት ይችላል?
ለዚህ ምንም የሚቀርብ ቅድመ ሁኔታ የለም። ወባ በሽታ ምልክቶች እንደታዩ ወደ አቅራቢያው ባለው የጤና ተቋም በመሄድ አስፈላጊውን ምርመራና ህክምና ማድረግ ይችላል።
ምን ማለት ፈልጌ ነው? አሁን ያለው ቅርበት ለሰው ማለቴ ነው ምን ያህል ጊዜ ይፈጅበታል? አንድ ሰው ወባ ይዞኛል ብሎ ከተረጠረ በኋላ ምርመራ ለማድረግና ህክምና ለማግኘት ግፋ ቢል ምን ያህል ጊዜ ፈጅበታል? ቢያንስ በምን ያህል ጊዜ ማግኘት ይችላል ያንን ምርመራ? አሁን ባላችሁ አቅም?
አሁን ባለው አቅም እንግዲህ የጤና ተቋማትን ቁጥር ጨምሯል ማለት አሁን ቢያንስ በየቀበሌው የጤና ኬላዎች አሉ። እነዚህ የጤና ኬላዎች ደግሞ ከርቀት አንጻር በሚነበብበት ጊዜ ለህብረተሰቡ ከመኖር አካባቢ ብዙም ሩቅ አይደለም። ያን ያህል ጉዞ የሚያጠፋው ብዙ እንትን አይደለም። በቀናት የሚፈጅ ነገሮች አይደሉም። በሰዓታት ውስጥ ሂዶ አገልግሎት ማግኘት ይችላል።
ወባን አንዲት ሀገር ብቻዋን ልታጠፋት ትችላለች?
ወባን ማጥፋት የአንድ ሀገር ብቻ ኃላፊነት ሊሆን አይችልም። ደግሞ ከዓለም ወባን ለማጥፋት በሚደረገው እንቅስቃሴ ሀገራት የራሳቸውን አስተዋጽኦ ማድረግ አለባቸው። ምክንያቱም ወባን በማጥፋት እንቅስቃሴ ውስጥ ያው አሁን ባለው ሁኔታ ከፍተኛ የሆነ የህብረተሰቡ ሙቭመንት አለ። በዚህ በሚሆንበት ጊዜ ሁሉ ሰው አስፈላጊ የሆነ ምርመራ እንዲሁም ደግሞ ወባን ዙሪያ ያሉ አገልግሎቶች በበቂ ሁኔታ ከሌሉ ያው ወባን ከሀገርም ከዓለምም ማጥፋት አስቸጋሪ ነው የሚሆነው። በዛም ነው ከሀገራት በተቀናጀ መልኩ ወባን ለማጥፋት እንዲሰሩ ይህን ደግሞ የጋራ እቅድ በማድረግ የዓለም ጤና ድርጅትም እንዲሁም ደግሞ ሮል ባክ ማሌሪያም እዚህ ላይ በስፋት እየሰሩ ነው ያሉት። ጊዜ ገደም በማስቀመጥ ሁሉም ሀገራት ኮሚቴ ሆነው ወደዚህ የታሰብነትን ታርጌት ለመንፋት የሚንቀሳቀሱ ስፋት ነው ያለ።
ወይዘሮ ህይወ፣ ትልቁ ስጋት በዓለም ዙሪያ መድኃኒት የለመደ የወባ ተውሳክ እየተስፋፋ መሄድ፣ መድኃኒቶቹ እየተዳከሙ መሄድ የራሳቸው ነው እና ይሄ ስጋትስ ምን ያህል የሰፋ ነው ኢትዮጵያ ውስጥ ወይስ ምን ያህል ጠባብ ነው?
ምናልባት ከመድኃኒት መላመድ ጋር የመሳሰሉት እንደምናይበት ጊዜ የዓለም ጤና ድርጅት ሪከመንድ የሚያደርገው ሀገራት የሚጠቀሙበት የወባ መድኃኒቶች በየጊዜው መፈተሽ አለባቸው። ያን በየሁለት ዓመቱ የተፈተሸ ጥኑነቱ መታወቅ አለበት የሚል ነው። ወደኛ ጋር ስንመጣ ይህን እየተገበረ ያለው የምንጠቀምባቸው ሁሉንም አንቲ ማሌሪያ ድራጎች ክቱን ናቸው ወይ የሚለው ጥናት ይሰራል። በዛ መሰረት እንግዲህ አሁን ባለው ሁኔታ ያሉን ሁሉ መድኃኒቶች የምንጠቀምባቸው ክቱንነታቸው አስተማማኝ ነው፣ ከ98% በላይ ኢፊካሸስ ናቸው፣ ብዙ ችግር አይደለም።
ሰለሞንና እንግዳውን ወይዘሮ ህይወት እናመሰግናለን። አድማጮች፣ ወደ ኢትዮጵያና ኬንያ ወደሚወስደን የመጨረሻው ዜና እንወስዳችሁ። ኢትዮጵያና ኬንያ በሁለቱ አገሮች መካከል ያለውን ልዩ ቦታ የሚሰጠው ስምምነት ፍጥነት ባለው መልክ ተግባራዊ እንዲሆን ተስማምተዋል። ይህ ስምምነት ለዜጎቻቸው የምጣኔ ሀብትና የጸጥታ ደህንነት ጥቅም ያስገኛል ተብሎም ይታመናል። ኢትዮጵያና ኬንያ በከፍተኛ ደረጃ ለመተባበር የሚያስችላቸው የጋራ ኮሚሽን መስርተዋል። በኢትዮጵያ ከተማ ሞያሌ ድንበር አንድ የድንበር ጣቢያ መመስረቱ በሁለቱ አገሮች መካከል የሰዎችና የዕቃ ዝውውር እንዲሻሻል አድርጓል። ይሁንና የሁለቱም አገሮች ህዝቦች ከዚህ ከልዩ ግንኙነት ለመጠቀም እንዲችሉ ግልጽ የጊዜና የማዳረስ መስመር እንዲኖር ያስፈልጋል ሲሉ የኬንያው ፕሬዚዳንት ኡሁሩ ኬንያታ አስገንዝበዋል። ፕሬዚዳንቱ ይህን ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኬንያን በጎበኙበት ወቅት ነው። ሁለቱ መሪዎች አገሮቻቸው ስለተስማሙበት የመብራት ኃይል ግዢ ጉዳይም ተግባራዊ ስለሚደረግ እንደ ተነጋገሩ ታውቋል።
Kenya has always considered Ethiopia to be a brother. In always we have collaborated.
ኬንያ ሁልጊዜም ኢትዮጵያን እንደ ወንድም ሀገር ነው የምታየው። ነጻነታችንን ከመጎናጸፋችን በፊት ነጻ እንድንሆን በመርዳት ኢትዮጵያ ቁልፍ ሚና የተጫወተች ሀገር ናት። ከነጻነትም በኋላ በኢኮኖሚያዊና የጸጥታ ጉዳዮች ላይ በቤተሰብነት ስንተባበር ቆይተናል። የምንኖረው ጸጥታው በጣም በተናወጠ አካባቢ ቢሆንም እኛ ሁለት ሀገሮች ምንጊዜም ተጋጭተን አናውቅም። ይህ የወንድማማችነታችን ልዩ ምልክት ነው። ይህም ለህዝቦቻችን ጥቅም ትልቅ ምርታ ነው። ስለዚህ ጠቅላይ ሚኒስትር ከነ ልዑካን ቡድኖ እንኳን ደህና መጡ፣ ወንድምና እህቶቾ መሃል እንዳሉ ይስማው።
First and foremost, allow me to express my heartfelt gratitude to my brother, His Excellency President Uhuru Kenyatta.
ከሁሉ አስቀድሜ ለወንድሜ ለክቡር ፕሬዚደንት ኡሁሩ ኬንያታ ለኔና ለልዑካኔ ቡድን ላደረጉልን የሞቀ አቀባበል ከልብ የመነጨ ምስጋናዬን ላቀርብሻለሁ። ያደረግናቸው ውይይቶች ወንድማማችነታችን ምን ያህል የጠነከረ እንደሆነ የሚናገሩ ናቸው። የጋራ ጉዳዮችን አንስተን ተናግረናል። አካባቢያዊ ጉዳዮችን አንስተን ተነጋግረናል። ዓለም አቀፋዊ ጉዳዮችንም አንስተናል። አባቶቻችን ያቆሟቸው የጋራ ጉዳዮቻችን ሊሰነጠቁ እንደማይችሉ ታሪካችን ይናገራል። ጆሞ ኬንያታ የኬንያ ታላቅ መሪ ነበሩ። የአፍሪካ ታላቅ መሪ ነበሩ። እርሳቸው በእኛ በኩል ከነበሩት ከጃንሆይ ጋር ሆነው እጹብ ድንቅ ሥራ አከናውነዋል። የኔና የክቡር ፕሬዚደንት ኡሁሩ ራእይ የእነርሱን ህልሞች እውን ማድረግ ነው።
አድማጮች ለምሽቱ ያዝነው በዚህ አበቃ። ነገ እንገናኝ። የትግርኛ ስርጭት ይቀጥላል። ደህና ደሩ።